Voice of America.
ዛሬ ልዩ ስብሰባ ያካሄደው የኢትዮጵያ ፓርላማ አዲሱን የኢህአደግ ሊቀመንበር ዶክተር አብይ አህመድን በጠቅላይ ሚኒስትርነት ሰይሟል። ይህ የስልጣን ሽግግር አዲስ ምዕራፍ የሚጀመርበት መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ልንጠቀምበት ይገባል ሲሉም አሳስበዋል። ወቅታዊውን ሁኔታም በተመለከተ በተለያየ ጊዜ መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞችና ታዳጊዎች መሞት ይቅርታ ጠይቀዋል። ከሀገር ውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ባስተላለፉት መልእክትም በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ሲሉ ጥሪ አቅርበዋል። የአዲሱ ጠቅላይ ሚኒስትር ንግግር ዘመናዊ የንግግር መስፈርቶችን ያሟላ እንዲሁም የጋባዥነትና የአስታራቂነት ያለው ነው ሲሉ የፓርላማ አባላትና ምሁራን ሌሎች አስተያየቶችም ተናግረዋል። እስክንድር ፍሬው ነው የዘገበው።
ሽግግሩ ተከናውኗል። ወጣቱ ዶክተር አብይ አህመድ በይፋ የኢትዮጵያ ጠቅላይ ሚኒስትር ሆነዋል። በትንሳኤ በዓል ዋዜማ ብቅ ያሉት መሪ ለአገሪቱ የዲሞክራሲ ሂደት ትንሳኤ ለቀጠለው ፖለቲካዊ ችግር መፍትሄ እንደሚያመጡ ተስፋ የጣሉ በርካቶች ናቸው። ዛሬ በፓርላማው ያደረጉት ንግግር ያገኘው ተቀባይነት፣ በአዳራሹም የፈጠረው ድባብ ደግሞ እንደ አንድ ማሳያ ይጠቀሳል። በኢህአዴግ መሪዎች ያልተለመደ የንግግር አቀራረብ ያሳዩት መሪ የሰጡት ተስፋ፣ የገቡትም ቃል የበርካቶችን ጆሮ መያዝ የቻለ ይመስላል። የስልጣን ሽግግሩን ተከትሎ አዲስ ምዕራፍ እንዲጀመር ጥሪ አቅርበዋል ዶክተር አብይ በዚህ የመጀመሪያ ንግግር።
በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር ድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል።
ገዢው ፓርቲ ኢህአዴግ ያሳካቸው በርካታ ድሎች እንዳሉ ሁሉ በዚያው መጠን በፍጥነት መቀረፍ ያለባቸው በርካታ ጉድለቶች እንዳሉ አዲሱ ጠቅላይ ሚኒስትር ተናግረዋል። ዋናው ቁም ነገርም አገራችንን ከፍ ወዳለ ምዕራፍ ማሸጋገርና አንድነቷን ጠብቃ የምትቆይበትን ሁኔታ በቀጣይነት ያረጋግጡ መሄድ ነው ብለዋል። የኢትዮጵያና የኢትዮጵያውያን አንድነትም እጅግ ጠንካራ መሆኑን በመጥቀስ
ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው። አማራው በካራ ማራ ለሀገሩ ሉዓላዊነት ተሰውቶ የካራ ማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩ ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤኒሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሀረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን።
ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ ታሪክ፣ ኢትዮጵያዊነትና የቀጠለ ጥንካሬው የጠቀሱት በተደጋጋሚ ነው። ንግግራቸውን እስከዛሬ በገዢው ፓርቲ መሪዎች ከተደረጉት ለየት ከሚያደርጉት ነጥቦች አንዱ ይሄው መሆኑን ባለሙያዎችና ሌሎች አስተያየት ሰጪዎች ይናገራሉ። በአዲስ አበባ ዩኒቨርሲቲው የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍ ባለሙያ የሆኑት ዶክተር ጌታቸው ድንቁ ከነዚህ አንዱ ናቸው።
በጉድለትነት በብዛት ሌሎችም ሲጠቅሱት የነበረ ኢህአዴግም እንደዚሁ በግምገማው ያወጣው የዚህ የብሔር ማንነትና የአገራዊ ማንነት ሚዛን በቅጡ አልታየም እና የኢትዮጵያን አንድነት የሚያጎላው ነገር ጎድሏል የሚለው የብዙዎች ጥያቄ ነበረ እና ይሄ ንግግር ከዛሬው ጀምሮ በንግግሩ ውስጥ ሳይቀርብ ኢትዮጵያዊነትን የማጉላትን ጅማሮ የጀመረ ይመስላል። ካልተሳሳትኩ 28 ጊዜ በዚህ ንግግር ውስጥ 35 ደቂቃ ያክል ርዝመት ያለው ንግግር ነው። 28 ጊዜ ኢትዮጵያ በተለያየ መልኩ ተጠቅሳለች። ከዚህ በፊት ይህች ሀገር የሚል የተለያየ ተዘዋዋሪ ብቻ የሆኑ አነጋገሮችን ተጠቅሞ ይገለጽ የነበረውን ነገር በቀጥታ ኢትዮጵያ፣ ኢትዮጵያዊነት፣ እናንተ ኢትዮጵያውያን እየተባለ በጣም የተደጋገመበት ስለሆነ በዚህ ንግግር ውስጥ ማየው ይሄንን የማጉላት ጅማሮ ነው። ይሄ ኢትዮጵያ የሚለውን ቃል በመጠቀም ብቻ የሚገለጽ አይደለም። ኢትዮጵያዊነትን፣ ኢትዮጵያውያኖችን እንደ ሰንሰለት አስሮ የሚይዙ ነገሮችን በመጥቀስና እነሱን በማጉላት ምሳሌያዊ ነገሮችንም ያደረገ ንግግር ነው። ለምሳሌ አማራው በካራማራ፣ ትግራዩ በመተማ፣ ኦሮሞ ባዷ ተራሮች፣ በርካታ ብሔር ብሔረሰቦች ደግሞ ተዘርዝሮ በባድመ ስለከፈሉት ዋጋ የተጠቀሰ ነገር አለና ይሄ ድንበር ተሻጋሪ የሆነ አስተሳሰብንና አንድ ኢትዮጵያዊ ጥላ ስር ደግሞ ሊያስተሳስሩን የሚችሉትን ነገሮች ፈልጎ በማጉላት ሰውን ያንን ያለውን ነገር የመኮርኮር ስራ የሰራ ነው። እኔ ተሳክቶለታል ብዬ አስባለሁ በዛ አንፃር። ምክንያቱም ከንግግሩ በኋላ ያናገርኳቸው ሰዎች አንድ ሰው አንድ ጓደኛ የገለጠልኝ ለምሳሌ ለመጀመሪያ ጊዜ በመሪ ንግግር ውስጥ አገሬን በጉልህ ተመልክቻለሁ ብሎኛል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን የመጡት ሀገሪቱ ባልተቋጩ ፖለቲካዊ ቀውሶች ውስጥ ባለችበት ወቅት ነው። አቶ ኃይለ ማርያም ወደ ጠቅላይ ሚኒስትርነት ሲመጡ በሀገሪቱ ያለው ፖለቲካዊ ችግር እንደዚህ እንዳሆኑ የጎላ አልነበረም። ያኔ አቶ ኃይለ ማርያም የሞሉት የተፈጠረ ክፍተት ነው ይላሉ ተንታኞች። ደግሞ ሚሃድግ ውስጣዊ አንድነት ነበረው። የአራት ፓርቲዎች ግንባር መሆኑ እስኪዘነጋ ድረስ ከቀበሌ ሊቀመንበር እስከ ጠቅላይ ሚኒስትር በሚገባ የሚናበቡበት አንድነት። ዛሬ ሁኔታው ተቀይሯል። ይህ መሆን ከጀመረም ጥቂት ዓመታት ተቆጥረዋል። በዚያ ሂደት ውስጥም በርካታዎች ሕይወታቸውን አጥተዋል። ይህንን በጸጸት ጭምር ያስታወሱት አዲሱ ጠቅላይ ሚኒስትር ሊደገም እንደማይገባው ይቅርታ በመጠየቅ ጭምር ተናግረዋል።
መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ሕይወታቸው ተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። እንዲሁም ሰላም ለማስከበርና ህገ መንግስታዊ ግዴታቸውን ለመወጣት ሲንቀሳቀሱ ህይወታቸውን ላጡ የጸጥታ ኃይሎች አባላት ለከፈሉት መስዋዕትነት ያለኝን አድናቆትና አክብሮት ለመግለጽ እፈልጋለሁ። ለተፈጠሩት ችግሮች እልባት በማበጀት ህዝባችንን እንደምንክስም ጭምር በዚሁ አጋጣሚ ቃል እገባለሁ።
የፖለቲካ ምህዳሩን ለማስፋትና በአገር ውስጥ ተመዝግበው ለሚንቀሳቀሱ ፓርቲዎች ምቹ ሁኔታ ለመፍጠር እንደሚሰሩም ነው ጠቅላይ ሚኒስትሩ ያረጋገጡት።
ክብሯን የተፎካካሪ ፖለቲካ ፓርቲ አመራሮች፣ ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም፣ አማራጭ ሀሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ የተመቻቸና ፍትሃዊ የመወዳደሪያ ሜዳ እንዲኖር በመንግስት በኩል ጽኑ ፍላጎት ያለ በመሆኑ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ ብሔራዊ ጥቅሞቻችንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሪዬን አስተላልፋለሁ።
በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንም የአዲሱ ጠቅላይ ሚኒስትር ንግግር ትኩረት ነበሩ። እውቀትና ልምዳችሁን ይዛችሁ መመለስ ለምትፈልጉ እጃችንን ዘርግተን እንቀበላችኋለን ያሉት
በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ።
የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው ድንቁ እንደሚሉት የጠቅላይ ሚኒስትሩ ንግግር ሌላ ጥንካሬ ሁሉንም ወገን ማካተቱ ነው።
የተለያዩ ወገኖችን ማካተትን እንያዝ፣ እንሳሳብ፣ ኑ አንድ እንሁን፣ በውጭ ሀገር ያላችሁ፣ በሀገር ውስጥ ያላችሁ የሚል ይሄ ጣት የመቀሰር ሳይሆን የጋባዥነት አይነት ንግግር ሆኖ ነው። አስታራቂነትን በምንወስድበት ጊዜ ለምሳሌ በእውነት በግልጽ ይቅርታ ተጠያይቀን የፍቅርና የእርቅ ዘመን ተብሎ ለብዙ ጊዜ አሁን እርቅ የሚለውን ቃል ሲደፈር አልሰማም ነበር። እኔ አገራዊ መግባባት ሊባል ይችላል ወይም እርቅ ለምን ያስፈልጋል ሲባል ሰምቼም አውቃለሁ። ዛሬ ግን የፍቅርና የእርቅ ዘመን ተብሏልና ግልጽ በሆነ ሁላችን በሚገባን ቋንቋ የፖለቲካ ባል ሆነ ግን የሰው በሆነ ለኛ ለልባችን ቅርብ በሆነ ቋንቋ የተገለጡበት ብዙ ነገሮች አሉ።
የህዝብ ተወካዮች ምክር ቤት አባላትና ሌሎችም መንገዶች በጭብጨባና በተለየ ትኩረት ይሄንን ንግግር ተከታትለዋል። ስሜታዊ እንዲሆኑ ያደረጋቸው አጋጣሚም ተፈጥሯል። ጠቅላይ ሚኒስትሩ በህይወት ስለሌሉ እናታቸው ሲናገሩ እንባ ውጥተው ያለቀሱ የምክር ቤት አባላት ታይተዋል። ጠቅላይ ሚኒስትሩ ዛሬ በህይወት ስለሌሉት እናታቸው እንዲህ ነበር ያሉት።
የሰባት አመት ልጅ ይያለው እንዲህ ከፊታችሁ እንደምቆም የምታውቀና ይህንን ሩቅ ጥልቅና ረቂቅ ራይ በውስጤ የተከለች ያሳደገች ለፍሬ ያበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና እጠይቃለሁ። እናቴ ከሌሎች ቀን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ እውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ካጠገቤ ባትኖርም ውዷ እናቴ ምስጋናዬ ከአጥረ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ሌሎች ኢትዮጵያውያን እናቶቼ በልጆቻቸው የነገራይ ላይ ትልቅ ድርሻ እንዳላቸው በመገንዘብ ነገ ለሚያጭዱት መልካም ፍሬ ዛሬ ላይ የሚዘሩት ዘር ዋና ጉዳይ መሆኑን በመገንዘብ ለሚከፍሉት መስዋዕትነት ያለኝን በምንም የማይተካ አድናቆትና ምስጋና እንዲሁም ክብር በብዙ ልባዊ ፍቅር ሳቀርብ በቀጣይም ልጆቻችን የዚች ሀገር ህዳሴ እንዲረጋገጥ ዋና ተዋንያን መሆን እንዲችሉ እናታዊ አይተኬ ሚናችሁን እንድትወጡ አደራ በማለት ጭምር ነው። ሶስተኛ የሚስቶች ትኬት 2-3 ነው። 2 ሲሆን አንዱ የራሳቸው ሌላው የባላቸው፣ 3 ሲሆን ደግሞ የልጆቻቸውም ይጨመርበታል። አንዳንዴ ድል ትኬታቸው ከዚህም ይሻገራል። የእናቴን ራእይ ተረክባ በብዙ የደገፈችኝና የእናቴ ምትክ የሆነችልኝ ውዷ ባለቤቴ ወይዘሮ ዝናሽ ታያቸው ከነዚህ ሚስቶች ተርታ ትመደባለችና እጅግ አድርጌ ላመሰግናት እወዳለሁ።
በዛሬው በዓለ ሲመት ላይ የተገኙ የፓርላማ አባላትና ሌሎች እንግዶችም የአዲሱ ጠቅላይ ሚኒስትር ንግግር በአቀራረቡ የተለየ አንኳር ጉዳዮችንም ያካተተ መሆኑን ተናግረዋል። ከጎንደር ከተማ እንደመጡ የተናገሩት ተመራጭ ሙሚና መሐመድ አንዷ ናቸው።
ከሳቸው ንግግር የበለጠ የነካኝ ነገር ምንድነው? በተለይ ለሴቶች የሰጡት ቦታ ነው። ከእናትነት ጀምሮ ከሚስትነት ባለፈ የኢትዮጵያ አጠቃላይ ሴቶች ትልቅ ሚና እንዳላቸውና የነሱ ተሳትፎ ወሳኝ መሆኑን አስቀምጠዋል። የሰጡት ቤተሰባዊ ክብርና ህዝባዊ ክብር ራሱ የጥሩ ሞዴልነትን ያሳያል።
ጠቅላይ ሚኒስትሩን በማህበራዊ ግንኙነት ጭምር የምታውቃቸውና በማህበራዊ የመገናኛ ብዙሃን ሐሳቧን ስትገልጽ የቆየችው ከያኒት አስቴር በዳኔም አቀራረቡን ለየት ብሎ አግኝተዋለች።
አብይ የዛሬ ንግግሩን የፖለቲካ አመራርም ወይ የሆነ ፓርቲ አባልም ሆኖ ሳይሆን ሰው ሆኖ ነው ያቀረበው። ይሄንን ሰውነታችንን ስለረሳን ነው ፖለቲካችን ከሰው የተራራቀው። መሪዎቻችን ከህዝብ ልብ የመራቅ አይነት ሁኔታ የነበረው አብይ ሰው ሆኖ ነው ንግግሩን ያቀረበው። ስለዚህ ሁሉ ጊዜ የሚረሳ ነገር መሰረታችን ነው። እናት የተመሰገነችበት ንግግር ለመጀመሪያ ጊዜ ነው። ባለቤቱን ያመሰገነበት ንግግር የሰማሁት ለመጀመሪያ ጊዜ ነው። ማንም ሰው የማህበረሰቡ ቢሆንም መጀመሪያ ግን የቤተሰቡ ነው። መነሻችን ነው እኛ ዛሬ የደረስንበት ቦታ የሚያደርሰን። ይሄ በጣም ትልቅ ክብር የሚሰጠው ንግግር ነው። ስለዚህ የተናገረው ንግግር ውስጥ ጥበብ ነበረ፣ ፍቅር ነበረ፣ ተስፋ ነበረ፣ ጥንካሬ ነበረ። የተበታተነን ነገር የሚሰፋ የሚያያይዝ ወደ አንድነት የሚያመጣ ነገር ነበር።
የኦሮሚያ እንባ ጠባቂ ቀሲስ በላይ መኮንንም በአዲሱ ጠቅላይ ሚኒስትር ሊመጡ ስለሚችሉ ለውጦች ተስፋቸው ከፍተኛ ነው።
ከዛ ውስጥ ስሜቴን ያልነካ አንድም የለም። ነገር ግን ለየት የሚለው ለውጪ ሀገር ኢትዮጵያውያን ሁሉ ጥሪ ማረጋቸው ከምንም በላይ አንዱ የበላይ አንዱ በታች እለለን ኢትዮጵያ እንፈጥራለን ወጣቶቹ ሴቶቹ የሚደሰቱ ይልቁንም ደግሞ የተለየ ሐሳብ ልዩ ሐሳብ ወይ ደግሞ ተቃዋሚ ምን ይበል ከሩሊንግ ፓርቲ ውጪ ያሉትም ቢሆን ካሁን በኋላ የጠረጴዛ ዙራ እንጂ የዱላና የግድያ የሚቆምበት ቀን የተፈጠረበት ይመስለኛል። ካሁን በኋላ እንዲህ አይነት ጠቅላይ ሚኒስትር ከተናገረ ሰው ለምን ጫካ ይገባል? ለምን ውጪ ይኖራል? ከዚህ በኋላ የኢትዮጵያ ጸባይ ማረማ ቤቶች ባዶ ይሆናሉ። ምናልባት የሰረቀና ሴት የደፈረ ደረቅ ወንጀል የሰራ እንጂ እንዲህ አይነት በሐሳብ ልዩነት እስር የሚፈጸም ላይሆን ይችላል።
የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ደግሞ ከዛሬ ጀምሮ የቀድሞው ጠቅላይ ሚኒስትር የተባሉት የአቶ ኃይለ ማርያም ደሳለኝ ሚና መዘንጋት እንደሌለበት ተናግረዋል።
በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር አብይ እንኳን ደስ ያላችሁ ለማለት ፈልጋለሁ። መልካም የሥራ ዘመንም እንዲሆንላችሁ እመኛለሁ። ንግግራቸው ብዙ ነገር የዳሰሰ ነው። ህዝቡ፣ ዲፕሎማቲክ ኮሚኒቲው፣ ጎረቤት ሀገራት፣ ወጣቱ፣ ሴቱ የነካካል። በአጠቃላይ ሀገራችን መምረጥ ያለባት መንገድ በሳቸው እይታ አስቀምጠዋል እና ከዚህ አኳያ እጅግ በጣም ጥሩ ንግግር ነው ብዬ ወስዳለሁ። በሌላ በኩል እኔ ግን ስለ እሳቸው ከምናገር ስለ ጠቅላይ ሚኒስትር ኃይለ ማርያም ብናገር ደስ ይለኛል። ለጠቅላይ ሚኒስትር አብይ እዚያ ደረጃ ሲደርሱ ደግሞ መመስከር ይቻላል። ክቡር ጠቅላይ ሚኒስትር ኃይለ ማርያም ኢትዮጵያን የተረከቡበት እጅግ በጣም ፈታኝ በሆነ ወቅት ነው ብስለት በተሞላበት መንገድ የመሩት እና ከዚህ አኳያ እኔ አሁን በብዙ ደረጃ አውቃቸዋለሁ። አያለሁ በአፍሪካ የመሪዎች ጉባኤ ላይ እሳቸው መሪዎችን ሲመሩ እኔ ፓርላማ ውስጥ መራ ስለዛ አውቃቸዋለሁ። ፌዴሬሽን ተወካዮች ምክር ቤት ውስጥ አውቃለሁ አባሉኝ። በስፖርቱ ላይ ደግሞ እጅግ አውቃቸዋለሁ። በሁሉም ቦታ ጠቅላይ ሚኒስትር በአፍሪካ ደረጃ ሳክሰስፉል የነበሩ ከምንም በላይ ደግሞ ዜጎች እኛ በግል ጠይቀን ማናጣቸው እንደ ተቋም ጠይቀን ማናጣቸው ሁሉም የሚገኙ መሪ ናቸው። ለከዚህ አኳያ ለኢትዮጵያ ዛሬ የተፈጸመው ትልቁ ነገር ኢትዮጵያ እንግዲህ በአፍሪካ ደረጃ ምሳሌ ሆናለች። አብዛኛው አፍሪካ መሪ እኮ ስልጣን ላለመልቀቅ ቀኑ ሲቃረብ ህገ መንግስት የሚቀይር ነው ማራዘም የሚጠይቅ ነው። እሳቸው ግን እኔ ስልጣኑ አያስፈልገኝም ብለው ለሀገራችን ለአፍሪካ ለዓለም ተምሳሌት በሆነ መልኩ የለቀቁ ሰው ናት። ስለዚህ የዚህ አይነት መሪ እንደ አፍሪካም እንደ ሀገራችንም ሊሸለሙ ይገባል፣ ሊወደሱ ይገባል። ይህንን ነው እኔ መናገር የምፈልገው።
የጠቅላይ ሚኒስትሩ ንግግር በቀጣይነት ወዴት እንደምንሄድ አሳይቶናል ያሉት ደግሞ ከአዲስ አበባ የተመረጡት የፓርላማ አባልና የህዝብ ግንኙነት ባለሙያ ወይዘሮ ዳግማዊት ሞገስ ናቸው።
ያው ንግግሩ አጠቃላይ የተለያዩ ህብረተሰብ ክፍሎችን ጥያቄዎችን እንዴት መመለስ እንደሚቻል ያመላከተ፣ በቀጣይ እንደ ሀገርም ወደ ምን መንገድ እንደምንሄድ ፍንጭ የሰጠ ነው የሚል እምነት አለኝ።
በኢትዮጵያ ፓርላማ የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ከንግግሩ አቀራረብ አንጻር በሌሎች ባልደረቦቻቸው የተገለጸውን እንደሚጋሩ ነው ያብራሩት።
በይዘት ከፓርቲው መልእክቶች የወጣ አይደለም፣ ነገር ግን አቀራረቡ ሰውኛ እናቶችን ወጣቶችን በደንብ እያንዳንዱ እንደራሱ አድርጎ እንዲወስድ የሚያደርግና በጣም ከተለመደው ወጣ ብሎ ግን ሁሉንም የህብረተሰብ ክፍሎች የኔ ነው ብሎ ለመቀበል እንዲያስችለው አንዳንዶች እናቶች በተለይ ለእናቶች የተላለፈውን መልእክት በማዳመጥ እያለቀሱ የነበሩበት ሁኔታ ፓርላማ ውስጥም ሲያለቅሱ ነበረ። የተለያዩ የህብረተሰብ ክፍሎች ውጪ ያሉትን ሲጠይቁን ስንሰማቸው እጅግ በጣም የነካቸው ሁላችንንም ልብ የነካ ነው አንድ ያደረገ ንግግር ነው የሚል አስተያየት ነው ከሁሉም ያዳመጥኩት። በእኔም እምነት እንደዛ ነው ያየሁት።
የጠቅላይ ሚኒስትር ዶክተር አብይ አህመድ በዓለ ሲመት አሁንም እንደቀጠለ ነው። በአሁኑ ሰዓትም በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።